ትምህርት ሰባት የአምላክ መንግስት ምንድን ነው? አንድ የአምላክ መንግስት ምንድን ነው? የአምላክ መንግስት በሰማይ የሚገኝ መስተዳድር ነው። ይህ መንግስት ሰብአዊ መንግስታትን በሙሉ አጥፍቶ የአምላክ ፈቃድ በሰማይም ሆነ በምድር ላይ እንዲፈጸም ያደርጋል። ስለ አምላክ መንግስት የሚገልጸው መልእክት የምስራች ነው። በቅርቡ የአምላክ መንግስት ጥሩ አገዛዝ ለማግኘት ያለንን ፍላጎት ያሟላልናል። በምድር ላይ የሚኖሩ በሙሉ አንድነት እንዲኖራቸው ያደርጋል።
ዳንኤል ምዕራፍ 2 ቁጥር 44 እንዲህ ይላል፣ በእነዚያ ነገስታት ዘመን የሰማይ አምላክ ፈጽሞ የማይጠፋ መንግስት ያቋቁማል። ይህም መንግስት ለሌላ ህዝብ አይሰጥም። እነዚህን መንግስታት ሁሉ ያደቃል፣ ፈጽሞም ያጠፋቸዋል። እሱም ብቻውን ለዘላለም ይቆማል። ማቴዎስ ምዕራፍ 6 ቁጥር 9 እና 10 እንዲህ ይላል፣ እንግዲያው እናንተ በዚህ መንገድ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ይምጣ፣ ፈቃድህ በሰማይ እየተፈጸመ እንዳለ ሁሉ በምድርም ላይ ይፈጸም። ማቴዎስ ምዕራፍ 24 ቁጥር 14 እንዲህ ይላል፣ ይህ የመንግስቱ ምስራች ለብሔራት ሁሉ ምስክር እንዲሆን በመላው ምድር ይሰበካል፣ ከዚያም መጨረሻው ይመጣል።
የትኛው መንግስት ንጉስ ሊኖረው እንደሚገባ የታወቀ ነው። ይሁዋ ልጁን ኢየሱስ ክርስቶስን የመንግስቱ ንጉስ አድርጎ ሾሞታል።
ራይ ምዕራፍ 11 ቁጥር 15 እንዲህ ይላል፣ ሰባተኛው መልአክ መለከቱን ነፋ፣ በሰማይም ታላላቅ ድምጾች እንዲህ ሲሉ ተሰሙ፣ የዓለም መንግስት የጌታችንና የእሱ መሲህ መንግስት ሆነ፣ እሱም ለዘላለም ይነግሣል።
2 ኢየሱስ ብቃት ያለው ንጉስ ነው የምንለው ለምንድን ነው? የአምላክ ልጅ ደግና ትክክል የሆነውን ነገር ከማድረግ ወደ ኋላ የማይል በመሆኑ ብቃት ያለው ንጉስ ነው። እንዲሁም ከሰማይ ሆኖ መላዋን ምድር ስለሚገዛ ሰዎችን ለመርዳት የሚያስችል አቅም አለው። ኢየሱስ ከሞት ከተነሳ በኋላ ወደ ሰማይ በመሄድ በይሁዋ ቀኝ ሆኖ ስልጣኑን እስኪያገኝ ድረስ ይጠባበቅ ጀመር። በመጨረሻም መግዛት እንዲጀምር አምላክ ስልጣን ሰጠው።
ዳንኤል ምዕራፍ 7 ቁጥር 13 እና 14 እንዲህ ይላል፣ በሌሊት የተገለጡልኝን ራእዮች ማየቴን ቀጠልኩ። እነሆ የሰው ልጅ የሚመስል ከሰማያት ደመና ጋር መጣ። ከዘመናት በፊት ወደ ነበረውም እንዲገባ ተፈቀደለት፣ ወደፊቱም አቀረቡት። ከተለያዩ ብሔራትና ቋንቋዎች የተውጣጡ ሕዝቦች ሁሉ እንዲያገለግሉት የገዥነት ሥልጣን፣ ክብርና መንግሥት ተሰጠው። የገዥነት ሥልጣኑ የማያልፍና ዘላለማዊ፣ መንግሥቱም የማይጠፋ ነው።
3 ከኢየሱስ ጋር አብረው የሚገዙት እነማን ናቸው? ቅዱሳን ተብለው የተጠሩ ሰዎችን ያቀፈ አንድ ቡድን ከኢየሱስ ጋር በመሆን በሰማይ ይገዛል። ቅዱሳን እንዲሆኑ በመጀመሪያ የተመረጡት የኢየሱስ ታማኝ ሐዋርያት ነበሩ። ይሁዋ ቅዱሳን የሚሆኑ ታማኝ ወንዶችንና ሴቶችን አሁንም መምረጡን ቀጥሏል። እነዚህ ሰዎች ልክ እንደ ኢየሱስ ከሞት ሲነሱ መንፈሳዊ አካል ይኖራቸዋል።
ዮሐንስ ምዕራፍ 14 ከቁጥር 1 እስከ 3 እንዲህ ይላል፣ ልባችሁ አይረበሽ፣ በአምላክ እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ ቦታ አለ። ይህ ባይሆን ኖሮ በግልጽ እነግራችሁ ነበር፣ ለእናንተ ቦታ ለማዘጋጀት እሄዳለሁና። ደግሞም ሄጄ ቦታ ባዘጋጀሁላችሁ ጊዜ እኔ ባለሁበት እናንተም እንድትሆኑ እንደገና መጥቼ እኔ ወዳለሁበት እወስዳችኋለሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 እስከ 44 እንዲህ ይላል፣ ስለዚህ የሙታን ትንሣኤም እንደዚሁ ነው። የሚዘራው የሚበሰብስ ነው፣ የሚነሳው የማይበሰብስ ነው። የሚዘራው በውርደት ነው፣ የሚነሳው በክብር ነው። የሚዘራው በድካም ነው፣ የሚነሳው በኃይል ነው። የሚዘራው ሥጋዊ አካል ነው፣ የሚነሳው መንፈሳዊ አካል ነው። ሥጋዊ አካል ካለ መንፈሳዊ አካልም አለ።
ወደ ሰማይ የሚሄዱት ሰዎች ምን ያህል ናቸው? ኢየሱስ እነዚህን ሰዎች ትንሽ መንጋ በማለት ጠርቷቸዋል። አጠቃላይ ቁጥራቸው 144,000 ሲሆን ከኢየሱስ ጋር በመሆን ምድርን ይገዛሉ።
ራእይ ምዕራፍ 14 ቁጥር 1 እንዲህ ይላል፣ ከዚያም አየሁ፣ እነሆ በጉ በጽዮን ተራራ ላይ ቆሟል፣ ከእሱም ጋር የእሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ነበሩ።
4 ኢየሱስ መግዛት ሲጀምር ምን ነገሮች ተከናወኑ? የአምላክ መንግሥት መግዛት የጀመረው በ1914 ነው። ኢየሱስ ንጉሥ እንደሆነ የወሰደው የመጀመሪያ እርምጃ ሰይጣንንና አጋንንቱን ወደ ምድር መወርወር ነበር። ሰይጣን በዚህ በጣም ስለተቆጣ መላዋን ምድር ማመስ ጀመረ። ከዚያ ጊዜ ጀምሮ የሰው ልጆች ወዮታ በከፍተኛ ሁኔታ እየጨመረ ሄዷል። ጦርነት፣ ረሃብ፣ ወረርሽኝና የምድር ነውጥ የአምላክ መንግሥት በቅርቡ ምድርን ሙሉ በሙሉ እንደሚቆጣጠር የሚጠቁመው ምልክት ክፍል ናቸው።
ሉቃስ ምዕራፍ 21 ቁጥር 7 እንዲህ ይላል፣ እነሱም መምህር፣ እነዚህ ነገሮች በእርግጥ የሚፈጸሙት መቼ ነው? እነዚህ ነገሮች የሚፈጸሙበትን ጊዜ የሚጠቁመው ምልክትስ ምንድን ነው? ሲሉ ጠየቁት። ቁጥር 10 እና 11 እንዲህ ይላል፣ ከዚያም እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ታላላቅ የምድር ነውጦች ይከሰታሉ። በተለያየ ስፍራም የምግብ እጥረትና ቸነፈር ይሆናል። ደግሞም የሚያስፈሩ ነገሮች እንዲሁም ከሰማይ ታላላቅ ምልክቶች ይታያሉ። ቁጥር 31 እንዲህ ይላል፣ በተመሳሳይ እናንተም እነዚህ ነገሮች ሲፈጸሙ ስታዩ የአምላክ መንግሥት እንደቀረበ እርግጠኞች ሁኑ።
5 የአምላክ መንግሥት ምን ያከናውናል? የአምላክ መንግሥት በአሁኑ ጊዜ በዓለም አቀፍ ደረጃ እየተካሄደ ባለው የስብከት ሥራ አማካይነት ከሁሉም ብሔራት የተውጣጡ እጅግ ብዙ ሕዝብ አንድነት እንዲኖራቸው እያደረገ ነው። በሚሊዮን የሚቆጠሩ ቅን ልብ ያላቸው ሰዎች በኢየሱስ የሚመራው የአምላክ መንግሥት ተገዢዎች እየሆኑ ነው። ይህ መንግሥት በምድር ላይ ያለውን ክፉ ሥርዓት በሚያጠፋበት ጊዜ እነዚህን ሰዎች ያድናቸዋል። እንግዲያው ከአምላክ መንግሥት ጥቅም ማግኘት የሚፈልጉ ሁሉ ለኢየሱስ መታዘዝን መማር ይኖርባቸዋል።
ራእይ ምዕራፍ 7 ቁጥር 9 እንዲህ ይላል፣ ከዚህ በኋላ አየሁ፣ እነሆም ከሁሉም ብሔራት፣ ነገዶች፣ ሕዝቦችና ቋንቋዎች የተውጣጡ አንድም ሰው ሊቆጥራቸው የማይችል እጅግ ብዙ ሕዝብ ነጭ ልብስ ለብሰው በዙፋኑና በበጉ ፊት ቆመው ነበር። የዘንባባ ዘንጣፊዎችንም በእጆቻቸው ይዘው ነበር። ቁጥር 14 እንዲህ ይላል፣ እኔም ወዲያውኑ ጌታዬ፣ የምታውቀው አንተ ነህ አልኩት። እሱም እንዲህ አለኝ፣ እነዚህ ታላቁን መከራ አልፈው የመጡ ናቸው። ልብሳቸውንም በበጉ ደም አጥበው ነጭ አድርገውታል። ቁጥር 16 እና 17 እንዲህ ይላል፣ ከእንግዲህ ወዲህ አይራቡም፣ እንዲሁም አይጠሙም፣ ፀሐይ አይመታቸውም፣ ሐሩሩም አያቃጥላቸውም። ምክንያቱም በዙፋኑ መካከል ያለው በጉ እረኛቸው ይሆናል፣ ወደ ሕይወት ውሃ ምንጭም ይመራቸዋል። አምላክም እንባን ሁሉ ከዓይናቸው ያብሳል።
ይህ መንግሥት አምላክ ለሰው ዘር የነበረው የመጀመሪያ ዓላማ በአንድ ሺህ ዓመት ውስጥ እንዲፈጸም ያደርጋል። መላዋ ምድር ገነት ትሆናለች። በመጨረሻም ኢየሱስ መንግሥቱን ለአባቱ ያስረክባል። አንተስ ስለ አምላክ መንግሥት ልትነግረው የምትፈልገው ሰው አለ?
መዝሙር 37 ቁጥር 10 እና 11 እንዲህ ይላል፣ ለጥቂት ጊዜ ነው እንጂ ክፉዎች አይኖሩም። በቀድሞ ቦታቸው ትፈልጋቸዋለህ፣ እነሱ ግን በዚያ አይገኙም። የዋሆች ግን ምድርን ይወርሳሉ፣ በብዙ ሰላምም እጅግ ደስ ይላቸዋል። ቁጥር 29 እንዲህ ይላል፣ ጻድቃን ምድርን ይወርሳሉ፣ በእሷም ላይ ለዘላለም ይኖራሉ።